ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 1 2017 ዓ.ም ምሽት የራዲዮ በቴሌቪዥን ስርጭታችን ጀመረ። በትግራይ ክልል የወርቅ ማውጣት አካሄድ በጊዜያዊነት እንዲቆም ክልሉ መወሰኑን ሌተናንት ጄኔራል ጻድቃን ገብረትንሳይ አስታወቁ።
ካቢኔ በቀዳማይ ቀድሞ ሰሙን ተአኪብና ከም አብይ ጉዳይ ሪና ተጠውይበት
ያስተዳደሩ ካቢኔ ከአንድ ሳምንት በፊት ተሰብስበን ይህን ጉዳይ አይተን እንዲቆም አሰናናል። ሀገር እያጠፋ ሀብታም እያራቆት ያለውን እንቅስቃሴ ይቁም ብለናል። ካሁን በፊትም ይቁም ብለን ነበር። ሆኖም ውስጣችን በነበረ ችግር መንግስት ወስኖ ማስፈጸም የሚያስችል አቅም በአካባቢው አላገኘም።
ሙሉ ዘገባው በአብይ ርዕስ ይቀርባል። ሌሎች ሀገር ውስጥና የዓለም አቀፍ ዜናዎችንም ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በዩቲዩብ ገጻችን በፌስቡክ ገጻችንም አት ቪኦኤ አማሪክ በቀጥታ እየተላለፈ ይገኛል። ተከታተሉት። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለዓለም ዜናዎቹ ስመኝሽ የቆየ አጠገብ ያለች፣ ወደ እሷ ልብራችሁ።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል በኬንያ እየተፈጸመ ነው የተባለው አፈና እንዲቆም የጠየቁ ተቃዋሚዎችና ፖለቲከኞች ታሰሩ፣ በአሜሪካ በተነሳ አውሎ ንፋስ የአራት ሰዎች ሕይወት አለፈና ጀርመን የድንበር ቁጥጥሯን አጠናክራ እንደምትቀጥል አስታወቀች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኬንያ መንግስት ላይ ትችት የሚሰነዝሩ ወጣቶች ላይ ያነጣጠረው አፈና እንዲቆም በሚጠይቁ የጎዳና ላይ ሰልፎች የተሳተፉ ተቃዋሚዎችና አንድ ተቃዋሚ ፖለቲከኛ ሰኞ ዕለት መታሰራቸው ተገለጸ። የኬንያ ምክር ቤት አባል የሆኑት ሴናተር ኦኪያ አምታታ በዋና ከተማዋ ናይሮቢ ተቃውሞ ያካሄዱትንና ፖሊስ በዚህ ወር ያገታቸውን ሰባት ሰዎች እንዲለቅ የሚጠይቁ መፈክሮችን ያሰሙ የነበሩ በመቶዎች የሚቆጠሩ ሰዎችን ተቀላቅለዋል። ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጋዝ የተጠቀመ ሲሆን ሴናተሩን ጨምሮ በርካታ ሰዎች እጅ ለእጅ ተቆላልፈው ከቦታው ለመነሳት ፈቃደኛ ባለመሆናቸው ለእስር መዳረጋቸው ተዘግቧል። የኬንያ ብሔራዊ የሰብአዊ መብት ኮሚሽን ባለፈው ሐሙስ ባወጣው መግለጫ በመንግስት ተቺዎች ላይ እየተፈጸመ ነው የተባለው አፈና እየጨመረ መሄድ እንዳሳሰበው ገልጾ ነበር። በሰኔ ወር ከተካሄደው የመንግስት ተቃውሞ ሰልፍ ወዲህ 82 ተመሳሳይ ውንጀላዎች እንደደረሱትም አመልክቷል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ወጣቶች በሰላም እንዲኖሩ መንግስት አፈናውን እንደሚያስቆም ቅዳሜ ዕለት ገልጸው ነበር። የመብት ተሟጋች ድርጅቶች ከአፈናዎቹ ጀርባ ያለው የሀገሪቱ ፖሊስ መሆኑን በመግለጽ ክስ ቢያቀርቡም ፖሊስ እጁ እንደሌለበትና ደብዛቸው የጠፉ ሰዎች ጉዳይ ላይ ምርመራ እያካሄደ መሆኑን ገልጿል። በደቡባዊ የዩናይትድ ስቴትስ ክፍል በሚገኙ ግዛቶች በተነሳ አውሎ ንፋስ የአራት ሰዎች ሕይወት ማለፉን ባለስልጣናት አስታወቁ። የደረሰው የጉዳት መጠን ላይ ምርመራ እየተደረገ መሆኑንም አመልክተዋል። በቴክሳስ፣ ሉዚያና፣ ሚሲሲፒ፣ አላባማና ጆርጂያ ውስጥ በአውሎ ንፋስ ምክንያት የደረሱ ቢያንስ 45 ጉዳቶች ሪፖርት መደረጋቸውን በብሔራዊ አየር ሁኔታ አገልግሎት የአየር ትንበያ ማዕከል ውስጥ የሚሰሩ ባለሙያዎች አስታውቀዋል። ከፍተኛ ቁጥር ያላቸው ሰዎች ለበዓል በሚጓዙበት ወቅት የተነሳው አውሎ ንፋስ በአየር ማረፊያዎች መዘግየትና የመንገድ መዘጋጋት የፈጠረ ሲሆን በደቡባዊ ጆርጂያ ግዛት በሚገኘው የአትላንታ ዓለም አቀፍ አውሮፕላን ማረፊያ ብቻ ከ600 በላይ በረራዎች መዘግየት እንደፈጠረ አንድ የበረራ መከታተያ ተቋም አመልክቷል። የኤሌክትሪክ አገልግሎት መከታተያ ድረገጽ በበኩሉ በሚሲሲፒ፣ ቴክሳስ፣ አላባማ፣ ሰሜን ካሮላይናና ጆርጂያ የሚኖሩ ከ50 ሺህ በላይ ሰዎች የኤሌክትሪክ አገልግሎት እንደተቋረጠባቸው አመልክቷል። አድማጮች፣ የዜና ሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ አገልግሎት ነው። በጀርመን በሚካሄደው ብሔራዊ ምርጫ አሜሪካዊ ቢሊዮነር የቴክኖሎጂ ስራ ፈጣሪ ኤሎን ማስክ ለቀኝ አክራሪው አማራጭ ለጀርመን የተሰኘ ፓርቲ ድጋፍ በመስጠት በምርጫው ጣልቃ ለመግባት መሞከራቸውን የሀገሪቱ መንግስት ዛሬ ሰኞ አጣጥሏል። ማስክ በአንድ ተነባቢነት ባለው ጋዜጣ ላይ ለፓርቲው ድጋፋቸውን ገልጸው የጻፉት ሀተታ ቅዳሜና እሁድ ተቃውሞ ያስነሳ ሲሆን፣ የጋዜጣው አርታኢ ተቃውሟቸውን ለመግለጽ ስራቸውን በፈቃዳቸው ለቀዋል። ሐሳብን በነጻነት የመግለጽ መብት ከንቱ ወሬንም ያጠቃልላል ያሉት የመንግስት ቃል አቀባይ ክርስቲያን ሆፍማን በበኩላቸው በመስክ ጽሑፍ ላይ ተጨማሪ አስተያየት መስጠት እንደማይፈልጉ ገልጸዋል። ሆኖም ግን መስክ በመግለጫቸው በፌዴራል ምርጫ ላይ ተጽዕኖ ለመፍጠር እየሞከሩ ነው ሲሉ ተናግረዋል። ሆፍማን አክለው በቀኝ አክራሪያ ክንፍነት የሚጠረጠረው አማራጭ ለጀርመን ፓርቲ በጀርመን የሀገር ውስጥ የደህንነት አገልግሎት ምርመራ እየተደረገበት መሆኑን ጠቁመዋል። የጀርመን ቻንስለር ኦላፍ ሾልዝ ሶስት ፓርቲዎችን በማጣመር የመሰረቱት መንግስት የሀገሪቱን ኢኮኖሚ እንዴት ማንሰራራት ይቻላል በሚለው ሀሳብ ዙሪያ መግባባት ላይ መድረስ ባለመቻሉ ባለፈው ወር የፈረሰ ሲሆን፣ በየካቲት መጀመሪያ ምርጫ ለማካሄድ ቀጠሮ ተይዟል። ማስክ ቀኝ አክራሪውን ፓርቲ የሚደግፍ የግል አስተያየታቸውን የያዘ ጽሑፍ በጀርመን ጋዜጣ ሲያሳትሙ ሁለተኛ ጊዜያቸው ሲሆን፣ አማራጭ ለጀርመን ፓርቲ ለሀገሪቱ የመጨረሻው የተስፋ ብልጭታ ነው ብለዋል። ማስክ አክለው በጀርመን ያላቸው መዋለ ንዋይ በሀገሪቱ ሁኔታ ላይ አስተያየታቸውን እንዲጽፉ መብት እንደሰጣቸውም በጽሑፋቸው አመልክተዋል። በሌላ ዜና ጀርመን የድንበር ቁጥጥሯን አጠናክራ እንደምትቀጥል አስታውቃለች። በጀርመን በገና በዓል ላይ የተፈጸመውን ጥቃትና በየካቲት ወር የሚካሄደውን አጠቃላይ ምርጫ ተከትሎ በድንበር ዙሪያ የሚካሄደው ቁጥጥር እንደ አውሮፓውያን አቆጣጠር ከመጪው መጋቢት 2025 በኋላም ተጠናክሮ እንደሚቀጥል የሀገሪቱ መንግስት ገልጿል። ነሐሴ ወር ላይ አንድ ጂሃዲስት ነው ተብሎ የተጠረጠረ ግለሰብ በቢላዋ ጥቃት ማድረሱን ተከትሎ ህገወጥ ስደትን ለማስቆም በርሊን ከዘጠኝ ጎረቤት ሀገራት ጋር በመተባበር ለስድስት ወራት የሚቆይ የድንበር ቁጥጥር መስከረም ወር ላይ አውጃ ነበር። ከዚያን ጊዜ ወዲህም ወደ 1800 የሚሆኑ ሰዎች የታሰሩ ሲሆን 40,000 የሚሆኑ ወደ ጀርመን ሊገቡ የሞከሩ ሰዎች ደግሞ ወደ መጡበት እንዲመለሱ መደረጋቸውን የሀገር ውስጥ ጉዳይ ሚኒስትር ናንሲ ፋዘል ለሀገር ውስጥ ጋዜጣ ተናግረዋል። ከአውሮፓ ትልቁን ኢኮኖሚ የያዘችው ጀርመን ቀደም ሲልም ከኦስትሪያ፣ ፖላንድ፣ ቼክ ሪፐብሊክና ከስዊዘርላንድ ጋር ለበርካታ ዓመታት የቆየ የድንበር ቁጥጥር ስምምነት የነበራት ሲሆን ከመስከረም ወዲህ ደግሞ ከፈረንሳይ፣ ሉክዘምበርግ፣ ቤልጅየም፣ ኔዘርላንድና ዴንማርክ ጋር በመተባበር ድንበር ላይ የቁጥጥር ማዕከላት አቋቁማለች። ባለፉት ሁለት ዓመታት ውስጥ ውድቅ የተደረጉ የጥገኝነት መጠየቂያ ማመልከቻዎችም ከ50% በላይ መጨመራቸው ተመልክቷል። የጀርመን መንግስት ቻንስለር ኦላፍ ሾልዝ የመሰረቱት መንግስት በህዳር ወር መፍረሱን ተከትሎ በየካቲት ወር ምርጫ የሚካሄድ ሲሆን፣ የጸጥታና የስደተኞች ጉዳይ የምርጫው ቁልፍ ጉዳይ መሆናቸው ተመልክቷል። በመጨረሻም የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ማይክ ጆንሰን የሪፐብሊካን መሪነት ስልጣናቸውን ለማስጠበቅ እየታገሉ ባሉበት ወቅት ከተመራጩ ፕሬዚዳንት ዶናልድ ትራምፕ ድጋፍ አግኝተዋል። ትራምፕ ሰኞ ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ጆንሰን ጥሩ ታታሪና ሃይማኖተኛ ናቸው ያሉ ሲሆን፣ ሉዚያናን ወክለው የተመረጡት ሪፐብሊካን ትክክለኛውን ነገር ያደርጋሉ፣ እኛም ማሸነፋችንን እንቀጥላለን ብለዋል። ትራምፕ በጽሑፋቸው ማይክ ሙሉ ለሙሉ የኔ አጠቃላይ ድጋፍ አለው ሲሉ አስፍረዋል። ጆንሰን የመሪነት ስልጣናቸው ጥያቄ ውስጥ የወደቀው ከገና በፊት የመንግስት ተቋማትን የመዘጋት አደጋ ውስጥ በጣለው የፌዴራል በጀት እቅድ ዙሪያ አለመግባባት ከተፈጠረ በኋላ ነው። ምንም እንኳን በበጀቱ ዙሪያ ስምምነት ላይ መድረስ ቢቻልም አለመግባባቱ ጆንሰን ያላቸው ተጽዕኖ የተገደበ መሆኑንና በፓርቲያቸው ያላቸው ድጋፍም ክፍተት መኖሩን አሳይቷል ተብሏል። ከአንድ ወር በኋላ ቃለ መሐላ ፈጽመው ስልጣን የሚረከቡት ትራምፕ በመንግስት ላይ የተቀመጠው የዳጣሪያ እንዲነሳ መጠየቃቸውን ተከትሎ አፈጉባኤው ያቀረቧቸው ሁለት የበጀት እቅዶች ውድቅ ተደርገው ነበር። ከትራምፕ ጋር ያላቸውን ቅርበት ለማጠናከር ጠንክረው የሰሩት ጆንሰን ተመራጩ ፕሬዝዳንት የዳጣሪያውን ከፍ ለማድረግ ያላቸውን ፍላጎት እንደ አውሮፓውያን አቆጣጠር በመጪው 2025 እንደሚያሟሉ ለማሳመን መቻላቸው ተመልክቷል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ጽዮን ልመልሳችሁ። አመሰግናለሁ ስምንሽ ቆየ ለዓለም ዜናዎቹ እንዲሁም የአየር ሰዓቱን ስለለቀቅሽልኝ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የራዲዮ በቴሌቪዥን ስርጭታችን የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን፣ በዩቲዩብ ገጻችን ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አስተያየት ጥያቄም ካላችሁ ማጋራት ትችላላችሁ። እስከ ምሽቱ 4 ሰዓት ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያት ናት። ከሁሉም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። አሁን ለዕለቱ ወደ ያዝነው አብይ ርዕስ እንወሰዳችሁ። በአብይ ርዕስ ዘገባችን ወደ ትግራይ ክልል ነው የምናመራው። በትግራይ ክልል የወርቅ ማዕድን ስራ ተቋርጦ ጥናት እንዲደረግ የክልሉ ጊዜያዊ አስተዳደር ካቢኔ ውሳኔ ማሳለፉን የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ሌተናንት ጄኔራል ጻድቃን ገብረ ትንሳኤ ገለጹ። ምክትል ፕሬዚዳንቱ ትላንት እሁድ ከሽሬ እንደ ስላሴ ከተማ ነዋሪዎች ጋር ወይም ተወላጆች ጋር መቀሌ ከተማ ላይ ባካሄዱት ውይይት ተመሳሳይ ውሳኔ ከአምስት ዓመት በፊት መወሰኑን አስታውሰው መንግስት ውሳኔውን ለማስፈጸም ተቸግሯል ብለዋል። በሌላ በኩል በትግራይ ሰሜናዊ ምዕራብ ዞን የወርቅ ማዕድን ቁፋሮ ዘገባን ለመስራት ወደዚያ አምርተው የነበሩ የመንግስታዊው የትግራይ ቴሌቪዥን ጣቢያ ዘጋቢዎች ለሰዓታት ታስረው መለቀቃቸውን ዘገባውን ከስፍራው ያደረሰን ሙልጌታ ጽባህ ገልጿል። እንግዲህ ሙልጌታ ዝርዝር ዘገባውን ያስደምጠናል።
በትግራይ ክልል ያለው የወርቅ ማዕድን ቁፋሮ እንዲቆም የክልሉ ጊዜያዊ አስተዳደር ካቢኔ መወሰኑን የክልሉ ምክትል ፕሬዚደንት ሌተናንት ጀኔራል ጻድቃን ገብረትንሳኤ ገለጹ። ምክትል ፕሬዚደንቱ ትላንት እሁድ ከሽረ እንደ ስላሴ ተወላጆች ጋር በመቀለ ከተማ ባደረጉት ውይይት እንደገለጹት ተመሳሳይ ውሳኔ ከአምስት ወራት በፊት ቢወሰንም መንግስት ውሳኔውን ለማስፈጸም እንደተቸገረ ገልጸዋል። ከመንግስት መዋቅር ውጭ የታጠቁ ሰዎች የወርቅ ማዕድን ባለባቸው አካባቢዎች እንዳሉ የዋልድባ አካባቢ እንደ ምሳሌ የጠቀሱት ሌተናንት ጀኔራል ጻድቃን ገብረትንሳኤ ሌሎችም የራሳቸው ታጣቂዎች ያላቸው ሊኖሩ ይችላሉ ሲሉ አስረድተዋል።
ካቢኔ በቀደማይ ቀድሞ ሰሙን ተአኪብና ከም አብይ ጉዳይ ርኢና ጣጣው
የአስተዳደሩ ካቢኔ ከአንድ ሳምንት በፊት ተሰብስበን ይህን ጉዳይ አይተን እንዲቆም አስመናል። ሀገር እያጠፋ ሀብታም እያራቆት ያለውን እንቅስቃሴ ይቁም ብለናል። ከአሁን በፊትም ይቁም ብለን ነበር። ሆኖም ውስጣችን በነበረ ችግር መንግስት ወስኖ ማስፈጸም የሚያስችል አቅም በአካባቢው አላገኘም።
ከወርቅ ቁፋሮ መንግስት የሚያገኘው ገቢ ለክልሉ መልሶ ግንባታ እንዲያውለውና ወርቅ በሚቆፈርባቸው አካባቢዎች በሚኖሩ ሰዎች የሚደርስ ጉዳት ለመቀነስ ስራው እንዲቆም እንደተወሰነ አስረድተዋል። የክልሉ ካቢኔ የወሰነው ውሳኔ ተግባራዊ ለማድረግ ግብረ ኃይል እንደተቋቋመ አስታውቀዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድንም በክልሉ የወርቅ ማውጣት ስራ ላይ አለ የተባለው ዝርፊያ ለመከላከል በአሁኑ ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸም የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን በማለት ከአስር ቀናት በፊት ባወጣው መግለጫ አስታውቆ እንደነበር ይታወሳል። አረና ትግራይ፣ ባይቶናና ውድብ ናጽነት ትግራይ በጋራ በክልሉ አራት ዞኖች ያለው የመሬት ወረራ፣ የጸጥታ ሁኔታና የማዕድን ቁፋሮ በተመለከተ አካሂደናል ባሉት ዳሰሳ ከተለያዩ የህብረተሰብ ክፍሎች በመቀለ ከተማ ቅዳሜ ታህሳስ 19 ቀን 2017 ዓ.ም ተወያይተዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሃም ለማዕድን ቁፋሮ ተብሎ ጥቅም ላይ የሚውል ኬሚካል በሰው እንስሳትና ተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሰ እንዳለ በዳሰሳቸው እንደተረዱ ገልጸዋል።
ህዝቡ ተጠቃሚ የሚሆንበት ምንም የተመቻቸ ሁኔታ የለም። ህዝቡን ያገለለ ነው። ከማግለሉም በተጨማሪ ህዝቡ ላይ ከፍተኛ የጤና ችግር የሚያስከትሉ አገባቦችን፣ አካሄዶችን የሚጠቀሙ መሆኑን ነው ያየ ነው። አካባቢውንም እያፈረሱት ነው ማለት ይቻላል። ቁፋሮ የሚካሄድባቸው አካባቢዎች ላይ ወርደን ህዝቡን አግኝተን ያለውን ሁኔታ ለመታዘብ ሞክረናል። እዚሁ ላይ ሰዎች ላይ፣ ህፃናት ላይ፣ እንስሳት ላይ የሚደርሱ ትላልቅ የጤና ችግሮችን በአካል ተገኝተን ታዝበናል። እንስሳት ታመው እስከ መሞት የደረሱበትን ነው ያየ ነው። ውሃ መጠጣት አልቻሉም እንስሳት፣ ምክንያቱም በመርዛም ኬሚካሎች ኮንታሚኔት ሆኗል።
በዚሁ የወርቅ ማዕድን ስራ የክልሉ የፖለቲካና የጸጥታ ኃይል አመራሮች እየተሳተፉ እንዳሉ የገለጹት አቶ ዮሴፍ ይህ ስራ ለአካባቢው የጸጥታ ችግር ምክንያት እየሆነ እንዳለም ተናግረዋል። በተያያዘ ዜና በክልሉ ሰሜናዊ ምዕራብ ዞን ያለው የወርቅ ማዕድን ማውጣት ዘገባ እየሰሩ የነበሩ የክልሉ መንግስት ንብረት የሆነው የትግራይ ቴሌቪዥን ጣቢያ ጋዜጠኞች ቡድን አባላት ትላንት እሁድ ለሰዓታት ታስረው ተፈቱም። ቴሌቪዥን ጣቢያው ጋዜጠኞቹ በአስገደ ወረዳ ሜሊ በተባለ መንደር ተገኝተው ለወርቅ ማዕድን ማውጣት አገልግሎት ላይ የሚውሉ ኬሚካሎች የፈጠሩትን ጉዳት በተመለከተ ምርመራ እያደረጉ የነበሩ አንድ ጋዜጠኛ፣ አንድ የካሜራ ባለሙያና ሾፌራቸው ለእስር ተዳርገው ተመልሰው የተፈቱት። ከታሰሩት ጋዜጠኞች መካከል አንዱ የሆነውና ከሰባት ሰዓታት እስር በኋላ እንደተለቀቀ የተናገረው ተስፋ አዝጊ አስበይ
የታጠቁ ናቸው የያዙን፣ አካባቢው በረሃማ ነው። ከያዙ በኋላ ለተቋማችን ላሳወቅ አልኳቸው፣ ከለከሉኝ። እንዳጋጣሚ ሁለት ስልክ ይዤ ስለነበር በሌላኛው ስልኬ ለኃላፊዎቼ ታጣቂዎችን እንደያዙን በጽሁፍ መልእክት አሳወቅኩ። ከዚያ በኋላ ስልካችንን ስለተነጠቅን ግንኙነቱ ተቋርጧል። ምን ልታደርጉ መጣችሁ አሉን። እኛ ሚዲያ ነን አልናቸው። እነሱም ሚዲያዎች አይደለም የምትረብሹን ሲሉ ነበር። ሁኔታው አስፈሪ ነበር።
ተስፋ አዝጊ እዛ በነበሩ የአካባቢው የጸጥታ አካላት ስድብና ማስፈራሪያ ይደርስባቸው እንደነበረ ገልጿል። የትግራይ ጋዜጠኞች ማህበር ፕሬዚደንት ይርጋ አብርሃ ድርጊቱ የሚወገዝና የጋዜጠኞች መብት የሚነፍግ ነው ብሏል።
መንግስት አካላት ይህንን በጥብቅ እንዲሰሩበት አስቀድመው ይህንን ነገር መከላከል በሚያስችል መልኩ ይደረጋል ተብሎ መንግስትን አምነው ነው እየተንቀሳቀሱ ያሉት። ለዚህ መንግስት ደግሞ ይህንን በአግባቡ ስራውን መወጣት አለበት። የጋዜጠኞችን ደህንነትና እንዲሁም ደግሞ ስራቸውን በአግባቡ ለማከናወን በሚያደርጉት እንቅስቃሴ ተገቢ ክልላ እንዲሰጣቸውን እጠይቃለሁ።
የክልሉ የሰሜን ምዕራብ ዞን የጸጥታ ዘርፍ ኃላፊ አቶ ተስፋይ አባዲ በአካባቢው የነበሩ የጸጥታ አካላት ጋዜጠኞቹን በቁጥጥር ስር ያዋሏቸው በአካባቢው ቀረጻ ለማካሄድ የሚያስችል የፍቃድ ደብዳቤ ስላልያዙ ነው ሲሉ ለአሜሪካ ድምፅ ተናግረዋል።
መንገድ ላይ ሲያልፉ አገኟቸው። ማን ናችሁ ብለው ጠየቋቸው። የትግራይ ቴሌቪዥን ጋዜጠኞች ነን ብለው መለሱ። እስኪ ወረቀት አሳዩ አሏቸው። እነሱም ባጅ አለን እዩት አሉ። ባጅ ማንኛውም ሰው ይሰራዋል። በዚህ አካባቢ እንድትሰሩ የተጻፈላችሁን ደብዳቤ አሳዩ አሏቸው። የለንም ሲሉ እንሄድ፣ በቀበሌው ጽህፈት ቤት እንነጋገር ብለው ነው የወሰዷቸው። ታሰሩ የተባለው ስህተት ነው። በቀበሌዎች ፖሊስ ጣቢያ የለም። የአስገደ ወረዳ አስተዳዳሪው ዘርአይ ኃይለ በቦታው በአካል ሂዶ አግኝቷቸው አቋርጠውት የነበረውንም ስራ እንዲጨርሱ ተደርጓል። በዚህም የነበረው አለመግባባት ተፈቷል።
በጸጥታ አካላት ደርሰዋል የተባለ ማስፈራራትና ስድብ አስመልክቶ የጸጥታ ዘርፍ ኃላፊው ተጠይቀው መረጃ እንደሌላቸው ገልጸው ሊያጋጥም ይችላል ሲሉም መልሰዋል። ከዚህ ቀደም የአሜሪካ ድምፅ በክልሉ ያለው የወርቅ ማዕድን ቁፋሮ በተመለከተ ለሀብት ዝርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ዕጣ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት መናገራቸው፣ ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑንና የላሞች ቆዳ እያበላሸ መሬት እያራቆተ መሆኑን የዓይን እማኞችና ባለስልጣናቱ ለጣቢያችን ተናግረው እንደነበር ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት እየተላለፈ የሚገኘውን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እናልፋለን። በአፋር ክልል ዞን 3 አዋሽ ፈንታሌ አካባቢ ትላንት ምሽት በሬክተር ስኬል 5.1 የተመዘገበ ርዕደ መሬት መከሰቱን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም
አስታወቀ። ርዕደ መሬቱ ለንብረት ውድመት ምክንያት ሆኗል ሲሉ ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች በበኩላቸው ችግሩ አሳሳቢ በመሆኑ ወደ ሌላ አካባቢ ለመሸሽ መገደዳቸውን ተናግረዋል። የአዋሽ ፈንታሌ ግብርና አደጋ መከላከል ጽህፈት ቤት በበኩሉ ሰዎችን ወደ ሌላ አካባቢዎች የማንቀሳቀስ ስራ መጀመሩን ገልጿል። ዘጋቢያችን መስፍን አራጌ ተጨማሪ አለው።
ከመስከረምና ጥቅምት ወራት ተደጋጋሚ ክስተት በኋላ ካለፉት ሁለት ሳምንታት ወዲህ በአፋር ክልል አዋሽ ፈንታሌ አካባቢ የሚፈጠረው ርዕደ መሬት እንደ አዲስ መከሰቱን የዘርፉ ባለሙያዎች ይናገራሉ። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ተመራማሪ ፕሮፌሰር አታላይ አየለ ለአሜሪካ ድምፅ እንዳስታወቁት ትናንት ታህሳስ 20 ቀን 2017 ዓ.ም በአፋር አዋሽ ፈንታሌ ተደጋግሞ የተከሰተው ርዕደ መሬት ያስከተለው ንዝረት እስከ አዲስ አበባ ተሰምቷል።
በተለይ ትናንትና ከሰዓት ጀምሮ እስከ ዛሬ ንጋት አካባቢና አሁንም ረፋዱ አካባቢ በሪክተር ስኬል በመጠናቸው ከፍ ከፍ ያሉት የመደጋገም ባህሪ አይተናል እና አሁንም የሚቀጥል ነው የሚመስለው። በዚህ ጊዜ ይቆማል ብሎ ለማለትም ያስቸግራል። በጣም ከፍተኛ የተባለው እስካሁን 5.1 ነው። የእሱም ትናንትና ሁለት ሰዓት ከ10 እና ዛሬ ሌሊት አካባቢ የተፈጠሩት ናቸው። ሌሎች 4.9፣ 4.8፣ 4.6 እንደዚህ ናቸው። እነዚህ ተደጋግሞ መፈጠራቸውን እስከ አዲስ አበባ ርቀት ድረስ ስለተሰማ እዚህም አዲስ ሰላም ባለው ህዝብ ዘንድ ስነ ልቦና ጫና አሳድሯል።
ከትናንቱ በላይ ከፍተኛ መጠን ያለው ርዕደ መሬት ከዚህ ቀደም ተፈጥሮ እንደነበር የሚያስታውሱት ፕሮፌሰር አታላይ የሰሞኑን ልዩ የሚያደርገው ተደጋግሞ መከሰቱ ነው ብለዋል። ርዕደ መሬቱ ከተከሰተባቸው አካባቢዎች አንዱ በሆነው ሳቡሬ ከተማ ነዋሪ ነኝ የሚሉት ኖርሲ ሱክና ተደጋግሞ በተከሰተው ርዕደ መሬት ምክንያት እሳቸውን ጨምሮ በመቶዎች የሚቆጠሩ የከተማ ነዋሪዎች አንጻራዊ መረጋጋት ወዳሉባቸው ጉምቡድሊ፣ ረሚዳላሞ፣ መዳላ ወደሚባ ባሉ አካባቢዎች መፈናቀላቸውን ጠቁመዋል። እሳቸውም 7 ቤተሰቤን ይዤ ጉምቡድሌ ወደሚባል መንደር ገብቻለሁ ብለዋል።
ከ30 በላይ ፈርሷልና ቤት አሁን እኮ ቤት መፍረስ እኮ አያሰጋንም እኮ እንስሳ ማለቅም አያሰጋንም። ግን አሁን እኛ ምን እንደምንሆን እኮ ነው እያሳሰበን የምንውለው ማለት ነው። የምንቀመጠው መሬት እንዳለ ከስር እንዳለ ምንጭ ነው። ከላይ በኩል ግድብ አለ። ያ ሁሉ የተለያዩ ምንጮች አሉ እዛው በፊትም ያ ምንጮችም አሁን ነዋሪዎቹ ደግሞ እየተሰደዱ ነው ያለው። ሁሉም ነዋሪ ማለት ነው አገሩን ለቆ ወደ ሌላ ሀገር እየሄዱ ነው። ወደ አማራም ሄዶ አለ፣ ወደ ኦሮሚያ አለ፣ ወደ ደቡብ አለ። እኛ የምንሄድበት ቦታ የለንም። አሁን የሚያሰጋን ይሄ እሳት ራሱ መቼ ይውጣ፣ ወባ መቼ ይውጣ አናውቅም። እናቶች አሁን ውጭ ነው የሚያድሩት። ማታ ለወባ ለብርድ እየተጋለጡ ነው ያለው። ቀድሞ መጀመሪያ ከመታመም ቀድሞ መጠናቀቅ የሚባል አለ። ዳና የነበረው መሬት እየተሰነጠቀ ነው ያለው። በሁለት ስንጥቅ መሀል ላይ የቀረው ሰዎችም ማን ሊያገኝ ይችላል ነው። ለረሃብም ልንጋለጥ ነው። አሁን ለአደጋም ልንጋለጥ ነው። ከላይ ግድብ አለ። የከሰም ቀባና መስኖ ሰልማት ግድብ ነው። ያ ግድብ ምን የሆኑ ብላል ነው ሀሳባችን።
በሳቡሬ ከተማ የሚገኘው የሳቡሬ ሁለተኛ ደረጃ ትምህርት ቤት የመምህራንና የአስተዳደር ቢሮዎች በርዕደ መሬቱ መፍረሳቸውን ያስታወቁት ደግሞ የትምህርት ቤቱ ርዕሰ መምህር ፈቃዱ ቤኛ ናቸው። ቀደም ሲል በተመሳሳይ ስም የሚጠራው የአንደኛ ደረጃ ትምህርት ቤት በመፍረሱ ተማሪዎች በዳስ ውስጥ እየተማሩ መሆናቸውን አመልክተዋል። የወረር አዱብተል የከተማ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኑር ሁሴን መሐመድ በትናንቱ ርዕደ መሬት መኖሪያ ቤቶችና መሰረተ ልማት ላይ ጉዳት መድረሱን አረጋግጠዋል።
መሬት መንቀጥቀጥ ከሚነሳበት አዋሽ ፈንታሌ ተራራ አንስቶ በዱለቻ እስከ ኦሮሚያ ክልል አዋሳኝ ወረዳዎች ሶማሌም ብንል ወደ አዲስ አበባም አቅጣጫዎች እንዳለ የመሬት መንቀጥቀጡ ይታያል። አዋሽ ፈንታሌ ወረዳ ሳቡሪ አካባቢ የሚባል ቀበሌ ላይ ወደ 35 የሚጠጉ ቤቶች ላይ ከፍተኛ ጉዳት ደርሷል። እዛው ሳቡሪ ቀበሌ ወደ 40 መውጫ ጥቁር አስፋልት መንገድ ላይ የመሬት መሰንጠቅ ጤና ጣቢያ ቤቶች ወድቀዋል። እዛ ላይም ከፍተኛ ጉዳት ደርሷል።
የአዋሽ ፈንታሌ ግብርናና አደጋ መከላከል ጽህፈት ቤት ኃላፊ ኢብራሂም አብዱ እንዳስታወቁት ለርዕደ መሬቱ ተጋላጭ የሆኑ ሰዎችን ከትናንት ጀምሮ አንጻራዊ መረጋጋት ወዳሉባቸው ቦታዎች ማስፈር መጀመሩን አመልክተዋል። ቁጥራቸውን በውል ለይቶ ለማስቀመጥ ግን የተጠናቀረ ሪፖርት እንደሌላቸው አብራርተዋል። ነዋሪው በአቅራቢያው የሚገኘው የከሰም መስኖ ግድብ በመሬት መንቀጥቀጡ ተንዶ አካባቢውን ሊያጥለቀልቀው ይችላል በሚል ስጋትም የስነ ልቦና አለመረጋጋት ውስጥ መግባቱን አቶ ኢብራሂም ጠቁመዋል።
በመንግስት አመራር በዚህ በአደጋ መከላከል ባለሙያዎችም በክልል የመጣዎችም አሉ እዛ ኤሪያ ላይ ራሶ ወደ ሌላ አካባቢ ስጋት የቀነሰ አካባቢ ላይ እንዲሰፍሩ ነው እንቅስቃሴ ተጀምሯል።
ወደ የት አካባቢ ነው የሚሰፍሩ?
አሁን አካባቢ መሬት መንቀጥቀጡ በአብዛኛው በሁሉም ቦታ ላይ ስለሚሰማ እንድነቱ ዋና ጉዳይ ስጋት ሊያመጣ የሚችል ሌላ አደጋ እኛ አካባቢ ላይ ግድብ አለ እና ያ ግድብ አካባቢ ለቀው
ፕሮፌሰር አታላይ ረደ መሬቱ በግድቡ ላይ ጉዳት ሊያደርስ ይችላል ወይም አይችልም የሚለው ማጠቃለያ በጥናት ነው መመለስ ያለበት ይላሉ።
በመጀመሪያ ደረጃ ይሄ እየተባለ ያለው ጥርጣሬ ሳይንሳዊነቱን ማረጋገጥ ያስፈልጋል። ማስቸኳይ ማለት ነው። እኔ ግን ሰጥ አይደለም ቶሎ መወሰን ስላለበት ማለት ነው። ለምሳሌ በ2005 በፈረንጅ አቆጣጠር አፋር ውስጥ ከፍተኛ ቅልጣለት ተፈጥሮ ነበር ዳሁኑ ማለት እና በወቅቱ የአቅም ግንባታ ሚኒስቴር እና የጠቅላይ ሚኒስትር ቢሮ በመተባበር ሄሊኮፕተር ተመድቦ በቦታው ቅኝት ተደርጎ የሚፈናቀሉ ሰው ካለ ዝግጅት የተደረገ ነገር ነበር እና አሁን እሱ ስለመደረጉ ማውቀው ነገር የለም። ያ ትኩረት መሰጠት አለበት በመንግስት ዘንድ ማለት ነው።
ችግሩ በአንድ አካባቢ ጥረትና በውስን ሀብት የሚፈታ ለመሆኑን የጠቆሙት የወረራ ዱብተሌ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኑር ሁሴን መሐመድ ለፌዴራሉ መንግስት፣ ለግብረሰናይ ድርጅቶችና ለኢትዮጵያ ህዝብ የድጋፍ ጥሪ አቅርበዋል። በአሽ ከተማ ደረጃም የችግሩ ሰለባ የሆኑ ሰዎችን የማጽናናት ስራ መሰራቱን አክለው ገልጸዋል። ርዕደ መሬቱ በአጎራባች በሚገኘው ኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ላይም ጉዳት ማድረሱን አባይነህ ውርጌ የተባሉ ነዋሪ ተናግረዋል።
መስከረም ማለቂያው አካባቢ የመሬት መንቀጥቀጥ ተከስቶ ነበር። በመሀል ጋፕ ነበረው። በዚህ ሳምንት ደግሞ በሰዓታት መካከል የመሬት መንቀጥቀጥ ይከሰታል። የአሮጌ ቤቶች የመውደቅ ባህሪ ታይቷል ማለት ነው። ፈንታሌ ተራራ ላይ የመሰንጠቅና የመፈንዳት ባህሪ ታይቶበታል። እንዲባ አንደኛ ደረጃ ትምህርት ቤት ላይ ትምህርት ቤቱ ግድግዳ የመሰንጠቅ ባህሪ አሳይቷል። ሁለተኛው ደግሞ እዚህ መርቲ ሀይ ስኩል እና ያው አልፎ አልፎ የመሬት መሰንጠቅም ምልክቶች እየታዩ ነው።
በፈረንጆቹ የዘመን ቀመር በ1940ዎቹ አካባቢ ፍንዳታ የተከሰተበትና ቅልጣለት የተስተዋለበት የአዋሽ ፈንታሌ አካባቢ በተለያዩ ጊዜያት ርዕደ መሬት ሲከሰትበት መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ የህዋ ሳይንስና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ አየለ ለቪኦኤ የገለጹት ከሳምንት በፊት ነበር። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርዕደ መሬቱ መፈጠሩና ከመስከረም መጀመሪያ እስከ ህዳር 2017 ባሉት ቀናት ውስጥ በጥቂቱ 15 ጊዜ ርዕደ መሬት መከሰቱን፣ ርዕደ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰውም ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ።
በተከታዩ ዘገባችን የጂሚ ካርተርን ህይወት የሚቃኝ አጠር ያለ ዘገባ እናሰማችኋለን። የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር 100 ዓመታቸው ትላንት እሁድ ከዚህ ዓለም በሞት ተለይተዋል። የጂሚ ካርተርን ህይወትና ስራ ለአመታት ሲከታተል የቆየው የአሜሪካ ድምጹ ኬን ፋርቦ የቀድሞውን ፕሬዝዳንት የፖለቲካ ህይወት እንዲሁም ስልጣን ከለቀቁ በኋላ ለዓለም በጤና በዲሞክራሲ መስክ ያደረጉትን አስተዋጽኦ ወደ ኋላ መለስ ብሎ አይንቶታል። እንግዱ ወልዴ እንደሚከተለው ይዞታል።
በእንደ አውሮፓን አቆጣጠር ጥር 20 ቀን 1977 ዓ.ም ስልጣን ለመረከብ ቃለ መሐላ ሲፈጽሙ 39ኛው የአሜሪካ ፕሬዚደንት ጂሚ ካርተር እንደ ህዝቡ መልካም የሆነ ያሉትን መንግስት እንደሚያቋቁሙ ቃል ገብተው ነበር።
There can be no nobler
በዚህ አዲስ ምዕራፍ በምንከፍትበት ዕለት ፍትህና ሰላም የሰፈነበት ዓለምን ከመቅረጽ የበለጠ የተከበረና ከባድ ተግባር የለም።
ይህን ቃላቸውን ከአንድ የሥልጣን ዘመን በኋላም በነበራቸው ሕይወት ቀጥለውበት ነበር። የኖቤል የሰላም ሽልማት አሸናፊ ከመሆናቸው በተጨማሪ በስማቸው የተሰየመውንና ለትርፍ ያልተቋቋመውን ዓለም አቀፍ ድርጅት የካርተር ማዕከልን መርተዋል። ሰላምን ማስፈን፣ በሽታን ማጥፋትና ተስፋን ማለምለም የማዕከሉ ተልእኮዎች ናቸው።
የካርተር ማዕከልን ሥራ የምመለከተው ፕሬዚደንት በነበርኩበት ወቅት ለመሥራት የሞከርኩት ተቀጽላ እንደሆነ አድርጌ ነው።
ጂሚ ካርተር ፕሌንስ በተሰኘች የጆርጂያ ከተማ በእንደ አውሮፓውያን አቆጣጠር 1924 ተወለዱ። ከአሜሪካው የባህር ኃይል ማሰልጠኛ በ1947 ተመረቁ። የአባታቸውን ሞት ተከትሎ የቤተሰቡን የግብርና ሥራ ለማስተዳደር በ1953 ወደ ትውልድ ከተማቸው ፕሌንስ እስከሚመለሱ ድረስ በባህር ኃይሉ በሰብመሪን ኦፊሰርነት አገልግለዋል። ካርተር ወደ ፖለቲካው ዓለም የገቡት በ1960ዎቹ የሰብአዊ መብት ንቅናቄዎች በሚካሄዱበት ወቅት ነበር። በጆርጂያ ግዛት ምክር ቤት ለሁለት የሥራ ዘመን አገልግለው ከዛም በ1971 የግዛቲቱ አገረ ገዥ ለመሆን በቅተዋል። በወቅቱ ስለነበረውና በዘር መድሎ ላይ የሚደረገውን ትግል በተመለከተ ይህን ብለው ነበር።
በግልጽ የምነግራችሁ ቢኖር የዘር መድሎ ዘመን አብቅቷል።
በ1971 ብዙም ያልታወቁትና በደቡብ የሀገሪቱ ክፍል አገረ ገዥ የነበሩት ካርተር በ1976 ሪፐብሊካኑን ጀራልድ ፎርድ በጠባ ውጤት በማሸነፍ ፕሬዚደንት ሆኑ። በሶስተኛው ዓመት 1979 የካምፕ ዴቪድ ስምምነት ተብሎ የሚጠራውን በግብፅና በእስራኤል መካከል የሰላም ስምምነት እንዲፈጸም አስቻሉ። ይህም የፕሬዝደንትነት ዘመናቸው ዋና ስኬት ተደርጎ ይታያል።
ወደ ፕሬዝደንትነት ከመምጣቴ በፊት በአረቦችና በእስራኤል መካከል በ25 ዓመታት ውስጥ የተደረጉ 4 ጦርነቶች ነበሩ። በሶቪየት ኅብረት የምትደገፈው ግብፅ በዚያ ውስጥ የመሪነት ሚና ነበራት። እነዚህ ሀገራት እስራኤልን በወታደራዊ መንገድ ሊገዳደሩ የሚችሉ ብቸኛ ሀገራት ነበሩ።
ካርተር በተጨማሪም የፓናማ መተላለፊያ በፓናማ ቁጥጥር ስር እንዲሆን እና ከቻይና ሕዝባዊ ሪፐብሊክ ጋር የዲፕሎማሲ ግንኙነት እንዲመሰረት አድርገዋል። በ1979 በኢራን የተከሰተው የእስልምና አብዮት ግን የፕሬዝደንታዊ አስተዳደራቸውን አቅጣጫ እንዲቀይር አድርገዋል። በሻይት የእስልምና መሪዎች የተመራው ተቃውሞ በአሜሪካ የሚደገፉትን ሻህ ወይም መሪ ከስልጣን ገርስሶ ሻሁም አገር ጥለው እንዲወጡ አድርገዋል። በ1979 ጥቅምት ወር መጨረሻ ላይ እስላማዊ ነውጠኞቹ ቴህራን ውስጥ የሚገኘውን የአሜሪካን ኤምባሲ ሰብረው በመግባት 66 አሜሪካውያንን አገቱ። ከ10 ቀናት በኋላ 13 የሚሆኑትን ቢለቁም የተቀሩትን ግን ለ444 ቀናት አግተው ቆዩ። የቀሩትን ታጋቾች ለማስለቀቅ በሚያዝያ 1980 ካርተር ወታደራዊ እርምጃ እንዲወሰድ አዘዙ። ሙከራው ሳይሳካ ቀርቶ 8 የኤምባሲው ሠራተኞች ሕይወታቸውን አጡ። ካርተር በአገር ውስጥም ፈተና ገጠማቸው። የዋጋ ግሽበትና እየጨመረ የመጣው ሥራ አጥነት ኢኮኖሚውን አንገዳገደው። ይህም በ1980 በተደረገው ምርጫ በሪፐብሊካኑ ሮናልድ ሬገን እንዲረቱ አስተዋጽኦ አድርገዋል። ሬገን ቃለ መሐላ በፈጸሙበት ዕለት ኢራን አሜሪካውያን ታጋቾችን ለቀቀች። ሽንፈቱና ድባቴ የተጫናቸው ካርተር ፕሬዝደንታዊ ቤተ መጻሕፍት ለመገንባት ወደ ትውልድ ከተማቸው አቀኑ። ሐሳባቸው ከቤተ መጻሕፍት ግንባታም አልፎ ወደ ታወቀ ዓለም አቀፍ ትርፋማ ያልሆነ ድርጅትነት ተሸጋገረ። የካርተር ማዕከል ከመቶ በላይ ምርጫዎችን ታዘበ። ከሰሜን ኮሪያ ጋር የነበረውን የኒውክሌር ፍጥጫ ከመሸምገል በዩጋንዳና ሱዳን መካከል የሰላም ስምምነት እንዲፈረም እስከ ማድረግ ባሉ ተግባራት ሚና ተጫወተ። በጤና መስክ ደግሞ የጊኒ ወርም በከፍተኛ ደረጃ ቀንሶ ወደ መጥፋት ደረጃ እንዲደርስ አድርጓል። ካርተር በሰብአዊ መስክ ላደረጉት አስተዋጽኦ እንደ አውሮፓውያን አቆጣጠር 2002 የኖቤል የሰላም ሽልማት ተበርክቶላቸዋል። የካርተር ማዕከል እንደ አውሮፓውያን አቆጣጠር 1989 በወቅቱ በኤርትራ የነበሩትን የአማጽያን መሪዎች በኢትዮጵያ ከነበሩት የደርግ መሪዎች ጋር ለመጀመሪያ ጊዜ በአሜሪካ አትላንታ እና በኬንያ እንዲወያዩ አመቻችቷል። ማዕከሉ በኢትዮጵያም ሰላምና ጤናን ለማስፈን ግጭቶች እንዲቆሙ በማሸማገል ምርጫን በመታዘብና የሰብአዊ መብትን በተመለከቱ ጉዳዮች ለረጅም ዓመታት ሲሰራ ቆይተዋል። ጂሚ ካርተር ከአሜሪካ ፕሬዝደንቶች ሁሉ ረጅሙን ዕድሜ የኖሩ ናቸው። ከባለቤታቸው ከሮዝሌን ጋር የነበራቸው የትዳር ዘመንም እንደ አሜሪካ ፕሬዝደንትና ቀዳማዊ እመቤትነት ረጅሙ ነው። ኬን ፋርቦ ላጠናቀረው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባዎቻችን ወደ ሁለተኛው አጋማሽ ዘገባዎቻችን እንሄዳለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን፣ በቪኦኤ አማሪክ የዩቲዩብ ገጻችን በቀጥታ መከታተል ትችላላችሁ። አስተያየትና ጥያቄ ካላችሁ አድርሱን። በፌስቡክ ገጻችን የውስጥ መስመር ወይም በመሴንጀር መልእክቶቻችሁን መላክ ትችላላችሁ። ከዚያ ይደርሰናል፣ ለአየርም እናበቀዋለን። አሁን ወደ ሁለተኛው አጋማሽ ዝግጅታችን ነው የምንሄደው። በሁለተኛው አጋማሽ የሰኞ ምሽት ዝግጅታችን ሁሌም ጤና ፕሮግራሞችን እናቀርብላችኋለን። ሐኪሞን ይጠይቁና እንዲሁም የጤና መሰናዶችን የምናቀርብበት ዝግጅት ነው። በዛሬው ዝግጅታችን ኑሮ በጤንነት ከተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን የወሰድነውን የጤና ፕሮግራም ነው የምናቀርባችሁ። በዛሬው የጤና መሰናዶ ከፍርሃት ጋር የተያያዘ ዝግጅት ነው የምናቀርብላችሁ። ብዙ ሰዎች በከፍታ ስፍራ በጠባብ ቦታዎች አሊያም ደግሞ ተሳቢ እንስሳት ሲያዩ ምቾት አይሰማቸውም። አንዳንዶች ደግሞ በእንደዚህ አይነት ሁኔታዎች ውስጥ ሲገኙ በከፍተኛ ፍርሃት ይሰቃያሉ። እንዲህ ያለውን ስሜት የጤና ባለሙያዎች የጭንቀት መታወክ ወይም ፎቢያ ይሉታል። ፎቢያ ከባድ ጭንቀትና የድንጋጤ ጥቃቶችን የሚቀሰቅሱ አንዳንድ ነገሮች ወይም ሁኔታዎች የማያቋርጥና ከፍተኛ ፍርሃት ነው። ይሄ በራሱ የጤና ችግር መሆኑን ባለሙያዎች ይናገራሉ። የተለመዱ አይነት ፎቢያዎች የሸረሪት ፍራቻ፣ አራክኖፎቢያ፣ የተዘጉ ስፍራዎች ፍራቻ፣ ክላስትሮፎቢያ የተሰኙት ተጠቃሾች ናቸው ከፎቢያ አይነቶች። ይሁን እንጂ ፎቢያ የተሰኘው ጽኑ ፍርሃት በአፍሪካ በአብዛኛውን ጊዜ እንደ ጤና ችግር እርዳታ ሲያገኝ አይስተዋልም። ከማላዊ ሪፖርተራችን ቺሞምፔ ፓዳታ ያደረሰን ዘገባ አለ። ደረጀ ደስታ እንደሚከተለው ያቀርበዋል።
በ19 ዓመቷ ኤሊስ ዊሊያምስ ለረዥም ጊዜ ከፍ ያሉ ቦታዎች ከሚያስከትሉባት ፍርሃት ወይም አክሮፎቢያ ጋር ስትታገል ቆይታለች። በየጊዜው ሕይወቷንና ደህንነቷን እንዴት እንደሚጎዳው ታብራራለች።
ሁልጊዜ ነገሮች ሲንቀሳቀሱ የማይ ስለሚመስለኝ እወድቃለሁ ብዬ እፈራለሁ። ስለዚህ አዎ፣ ደረጃ እንኳን ስወጣ በጣም እፈራለሁ። ከፍታን እንደምፈራ አስቀድሜ ስለማውቅ መሆን አለበት። ስለዚህ እነዚህ ደረጃዎች እፈራለሁ። የሆነ ቦታ ፍርሃት አድሮብኝ በዛው የቀረው ይመስለኛል።
ትክክለኛ ስሟን መግለጽ የማትፈልገው የ42 ዓመቷ ዶሪን ጋማ እባቦችን ማየት መፍራት የጀመረችው ገና በ7 ዓመቷ ነው።
ብዙ እንስሳትን እመለከታለሁ፣ እባብ ግን አሁን ድረስ አእምሮ ውስጥ ያለ ይመስለኛል። በህልሜ እባቦች እያሳደዱኝ ወደ እኔ ሲመጡ ያለው። ስለዚህ እባቦችን ማየት የማልወድ ይመስለኛል።
ባለሙያዎች እንደሚናገሩት እንዲህ ያሉት አስጨናቂ ነገሮች ወይም ፎቢያዎች ሊታወቁና ብዙውን ጊዜ በተለያዩ ተከታታይ ሕክምናዎች ሊታከሙ ይችላሉ። በሚያሳዝን ሁኔታ ዶሪን በከተማችን ውስጥ እንዲህ ያለ የስነ ልቦና አገልግሎቶች ስለመኖራቸው አታውቅም።
ምናልባት በራሱ ይጠፋል ብለህ የምትፈልግ ይመስለኛል። ነገር ግን ከበረታ ፍርሃት ወይም ፎቢያ መራቅን ወይም ፎቢያ ያለበትን ሰው መረዳት የመሰለ ነገር መኖሩን አላየሁም። የበረታ ፍርሃት ፎቢያ ያለበት ሰው ብቻውን ወይም ብቻውን የሚያስወግዱት እንጂ የሚረዳቸው ሌላ ሰው ያላቸው አይመስለኝም።
የማላዊ ጤና ዘርፍ የስትራቴጂክ እቅድ ትኩረት የሚሹ በርካታ ተላላፊ ያልሆኑ በሽታዎችን አላካተታቸውም። የጤና ተሟጋቾች ግን የበረታ ፍርሃት ወይም ፎቢያ አለመካተቱን ያሳስባቸዋል።
የበረታና ያለ ምክንያት ለሚከሰት ጽኑ ፍርሃት መፍትሄው ጥልቅ የሆነ ሕክምና ነው። ባህሪን የመመርመር ሕክምና ሲሆን ይህ ሕክምና ፍርሃትን በሀሳብ እንዲሁም በስሜት መከፋፈልን ያካትታል። ግለሰቦች የጭንቀታቸውን ዋና መንስኤ በደንብ እንዲረዱና ችግራቸውን እንዲፈቱ ያግዛቸዋል። ይህ ዘዴ ስልታዊ በሆነ መንገድ የበረታ ፍርሃትን ለማሸነፍ ውጤታማ የሆነ መፍትሄ ይሰጣል ብዬ አስባለሁ።
አዴላ ኩቾኮ ሁሉም አይነት የበረታ ፍርሃት ያለባቸውና በዚህ የሚሰቃዩ ሰዎችን እንደሚያስተናግድ የሕክምና ሰው ችግሩ በጣም የተለመደ ሆኖ ሳለ ችላ መባሉ አሳዛኝ ነው ይላሉ።
እሱን የሚወስኑት ግንዛቤ የሚያስጨብጡ ፖሊሲ አውጪዎች ናቸው። በሕክምና ወቅት ምን መካተት እንዳለበት የመወሰን አቅም አላቸው።
ተመራማሪዎች የበረቱ ፍርሃቶች ሊታከሙ የሚገባቸው ባይሆን እንኳ ሰዎች ፍርሃታቸውን እንዲቆጣጠሩ የሚረዱ የሕክምና ዘዴዎች ግን ሊኖሩ ይገባል ይላሉ።
ሰኞ ምሽት የጤና መሰናዶን ነበር የሰማነው። ወደ ተከታዩ ዘገባችን እናልፋለን። አፍሪካ ነክ ርዕሶች። በዛሬው የአፍሪካ ነክ ርዕሶች ዘገባችን ወደ ዚምባብዌ ነው የምንወስዳችሁ። የዚምባብዌ መንግስት ሀገሪቱ ያለባትን ስር የሰደደ የኤሌክትሪክ ኃይል እጥረት ለማስወገድ የኒውክሌር ኃይል ማመንጫ ለመገንባት ጥረት እያደረገ መሆኑን አስታወቀ።
ለዚህም ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትና ከሩሲያ መዋለ ንዋይ መዳቢዎች ጋር በመስራት ላይ መሆኑን አስታውቋል። ኮሎምበስ ማቡንጋ ከሐራሬ በላከው ዘገባ እንዳለው ዚምባብዌ እየደጋገመ የሚከሰተው ድርቅ ከውሃ የሚመለጨውን የኤሌክትሪክ ኃይል እያዳከመው በመሆኑ ከነፋስና ከፀሐይ ኃይል በርከት አድርጋ ለማመንጨት የምትችልበትን መንገድ በማጥናት ላይ ነች። ለዛሬ የአፍሪካ ነክ ርዕሶች የመረጥነው ዘገባ ነው። ቆንጅታየ ታቀርበዋለች።
ኤድጋር ሞዮ የዚምባብዌ የኃይልና የኤሌክትሪክ ኃይል ልማት ሚኒስትር ናቸው። ባለፈው ሐሙስ ለጋዜጠኞች በሰጡት ቃል በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት ለመቅረፍ የኒውክሌር ኃይል ማመንጫ ለመገንባት መንግስታቸው እየተንቀሳቀሰ መሆኑን አሳውቀዋል።
ትናንሽ ማመንጫዎችን በመጠቀም የኒውክሌር ኃይል ለማመንጨት እንፈልጋለን። ሩሲያ ውስጥ ካሉ በኒውክሌር ኃይል ዙሪያ የሚሰሩ ተቋማት ጋር በመተባበር በመስራት ላይ ነን። ከዓለም አቀፉ የአቶሚክ ኃይል ድርጅት ጋርም በጣም በቅርበት በመስራት ላይ ስንሆን ምን እንደምንፈልግ አሳውቀናቸዋል። እነሱም ቀስ በቀስ የምንፈልገው ቦታ እንድንደርስ ሊረዱን ፈቃደኝነታቸውን ገልጸውልናል።
ጆሴፍ ሲግል ቢሮው ዋሽንግተን በሆነው የአፍሪካ ስትራቴጂያዊ ጥናቶች ማዕከል የምርምር ዳይሬክተር ናቸው። የኒውክሌር ኃይል ማመንጫ መገንባት ብዙ ወጪ የሚጠይቅና ውስብስብ መሆኑን ይናገራሉ። በዚህም ምክንያት ነው አሉ እንደ ደቡብ አፍሪካና ግብጽ የመሳሰሉ ሀገሮች የሩሲያን እርዳታ የሚፈልጉት።
Most economists would argue that those deals cost far more than are warranted for the benefit.
የስምምነት የሚጠይቀው ወጪ ለኢኮኖሚያቸውና ለህብረተሰባቸው ከሚሰጠው ጥቅም በላይ ነው ብለው የሚከራከሩ የምጣኔ ሀብት አዋቂዎች አሉ። መርሃ ግብሮች በሚገነቡበት ሀገርና ሩሲያኑ ለግንባታ ስራው በሚመድቧቸው ተቋማትም ውስጥ ሙስና ይፈጠራል የሚል ስጋት አለ። የኋላ የኋላ ደግሞ መሰረተ ልማቱን የሚገነባውና ወጪውን የሚከፍለው የሀገሪቱ ህዝብ ነው።
ዚምባብዌ እንደ አውሮፓውያን አቆጣጠር እስከ 2035 ዓ.ም ባለው ጊዜ ውስጥ የኤሌክትሪክ ኃይል የማመንጨት አቅሟን ወደ 4000 ሜጋዋት ለማሳደግ ሐሳብ እንዳላት ትናገራለች። አንዳንድ ጊዜ በቀን ውስጥ እስከ 18 ሰዓት ሊደርስ የሚችለውን የኤሌክትሪክ መቆራረጥ ለማስወገድ ተስፋ ታደርጋለች። ሀገሪቱ ያለባት የኤሌክትሪክ ኃይል ችግር የተለመደውን አይነት የኒውክሊየር ኃይል ማመንጫ መጠቀም አለባት ማለት እንዳልሆነ የሚናገሩት ጆሴፍ ሲግል መንግስቱ ለዘለቂታው የሚያመጣውን ጉዳትና የፍሳሽ አወጋገዱንም ጭምር ሊያስብበት እንደሚገባ አመልክተዋል።
It's also important to consider your partner.
በሀገራችን የሚገነቡ የኒክሌር ኃይል ማመንጫዎች ለበርካታ 10 ዓመታት እየሰሩ የሚዘልቁ መሆናቸውን ማወቅ ያስፈልጋል። አብሯችሁ የሚሰራው አጋራችሁ ለጋራ ጥቅም አብሯችሁ ለመስራት የምትተማመኑበት እውነተኛ አጋር መሆን አለበት። ስለዚህ ግልጽነት ወሳኝ ነው። ሌላው መታየት ያለበት ደግሞ የቆሻሻ አወጋገዱ ጉዳይ ነው። ይህ ሁልጊዜም ማሳሳቢ ጉዳይ ነው። መርዛማው ሬዲዮአክቲቭ ፍሳሽ በስብሶ ለህብረተሰቡ የጤና አደጋ የማይደቅንበት ደረጃ እስከሚደርስ 10,000 ዓመታት ገደማ ይወስዳል። በመጨረሻ ከኒውክሌር ኃይል ጋር ተያይዞ የሚመጣው ትልቅ የደህንነት አደጋ መኖሩን አጉልቼ ላሳስበው እወዳለሁ።
የዚምባብዌ የኃይል ልማት ሚኒስትር በሰጡት ጋዜጣዊ ጉባኤ ላይ የተካፈሉት የሚኒስቴሩ ዋና ጸሐፊ ግሎሪያ ማጎምቦ በበኩላቸው ሀገራቸው እየተደጋገመ በሚከሰተው ድርቅ የተነሳ ከውሃ ኃይል ምንጭ የተለዩ ታዳሽ ኃይል ምንጮችን ለማበርከት እቅድ እንዳላት ጠቅሰዋል።
ከውሃ በሚገኝ ብቻ ሳንወሰን ከሌሎችም እንደ ፀሐይ ኃይል ካሉት ታዳሽ ምንጮች የምናገኘውን ኃይል መጠን ለማበርከት እንፈልጋለን። የንፋስና የትናንሽ የውሃ ኃይልም ማመንጫዎችን በብዛት ጥቅም ላይ ያዋለን አይደለም። ስለዚህ ከነዚህ ማመንጫዎች እንደ አውሮፓ አቆጣጠር እስከሚቀጥለው 2030 ድረስ 2000 ሜጋዋት ኃይል ለማመንጨት እያሰብን ነን።
ዚምባብዌ አሁን ያላት የኤሌክትሪክ ኃይል ማመንጨት አቅም 2600 ሜጋዋት ገደማ መሆኑን የሀገሪቱ መንግስት ይናገራል። ሆኖም በየቀኑ የምታመርተው መጠን የዚያን ግማሽ ገደማ ነው። በመሆኑም የኒውክሌር የኃይል ማመንጫና ሌሎችም ታዳሽ የኃይል ምንጮችን በይበልጥ መጠቀሙ አሁን ያለውን የአቅርቦት ችግር ያሻሽለዋል ብሎ መንግስቱ ተስፋ ያደርጋል።
የሰኞ ምሽት የአፍሪካ ነክ ርዕሶች መሰናዶን ነበር የሰማችሁት። ወደ ተከታዩ ዘገባችን ስናልፍ ሊጠናቀቅ ጥቂት ቀናት ከሁለት ቀናት ያነሰ ጊዜ ቀሩትን ተሰናባችሁን የአውሮፓውያን 2024 ዓመተ ምህረት ዓለም አቀፍ ሁኔታዎችን የሚዳስስ ዘገባ ነው ቀጣዩ። የአውሮፓውያኑ 2024 በታሪክ ታይቶ በማያውቅ መልኩ ከ60 በላይ ሀገሮች ምርጫ ያካሄዱበት ዓመት ነበር። ምርጫዎቹን ተከትሎ ከድምጽ አሰጣጥና የምርጫ ውጤቶች ጋር የተያያዙ ከ60 በላይ ተቃውሞዎች መቀስቀሳቸውም የተስተዋለበት ዓመት ነበር ያለፈው 2024። ስመኝሽ የቆየ በ2024 ውስጥ ከተከሰቱ ዓለም አቀፍ ጉዳዮች የተወሰኑትን ዳሳ በተከታዩ ዘገባ ወደ ኋላ መለስ አድርጋ ታስቃኘናለች።
የአውሮፓውያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን ዓመት ለመቀበል ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ዕለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሊላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 ዓመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር። ሶማሊላንድ በበኩሏ በመትኩ ኢትዮጵያ ዓለም አቀፍ ዕውቅና ለተሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሊላንድ ግዛት ያስተዳደሯ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ህጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች። በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግም ዛተች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት ዓመት ሆኖ አልፏል። በዓመቱ መገባደጃ ላይም በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት ኢትዮጵያና ሶማሊያ ከሶማሊላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ ዓመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገርናቸው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር።
እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
በ2024 መግቢያ የዓለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንደ ዓለም አቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር።
ኢትዮጵያ ብሪክስ ኢንጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49% የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች።
የአባላት ቁጥሩ 9 የደረሱት ብሪክስ በዚህ ዓመት የተለያዩ ጉባኤዎችን ያካሄደ ሲሆን በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም በዚህ እየተገባደደ ባለው ዓመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ ለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት ዓመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በመትገኘው ሱዳንም በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ ዓመት አንደኛ ዓመቱን አስቆጥሮ ቀጥሏል። በዋና ከተማዋ ካርቱም ጨምሮ በዳርፉር፣ ኮርዶፋንና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል። ለ20 ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከዛሬ ከተመዘገቡት ሁሉ ትልቁ ሰብአዊ ቀውስ ሆኖ መመዝገቡን የዓለም ነፍስ አድን ኮሚቴ ያስታወቀ ሲሆን ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጭ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ 2 መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች 2 አካባቢዎች ረሃብ መስፋፋቱንም አስታውቋል። ወደ 26 ሚሊዮን የሚጠጋ የሱዳንን ህዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያና ዩጋንዳ መሪዎች የሚገኙበት ስብሰባ አካሂዶ ነበር። በመስከረም ወር በኒውዮርክ የተካሄደው 79ኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ አመቱ ተገባዷል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር።
በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በአፍሪካ ቀንድ ቀጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል ሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ።
2024 ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶችና ፖለቲካዊ አለመረጋጋቶች ተስተናግደውበታል። ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ 3 መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱት ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሂደው 280 ተማሪዎችን አግተው መውሰድ ችለዋል። ይህም እንደ አውሮፓውያን አቆጣጠር በ2014 የቦኮ ሐራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንደል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳህል ቀጠና በባህር ዳርቻ ወደሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ ድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ።
ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሰረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ፣ አሳሳቢና አስፈሪ ነው።
የሰሃራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል።
ከአፍሪካ ጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን፣ በጋዛ፣ በሊባኖስ እና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በአመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከ45,000 በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስትርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ህዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሰዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ዓለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንትና የሐማስ ባለስልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል። ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያላሸናፊና ያለተሸናፊ በ2024ም ቀጥሏል። 2024 በአብዛኛው በጦርነቶች፣ መፈናቀሎች፣ ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም። በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ እይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የተከበራችሁ አድማጮች፣ የሰኞ ምሽት የመጨረሻው ዘገባችን ሳምንታዊ ስፖርት ነው። ሀብታሙ ስዩም በአጫጭር የስፖርት መሰናዶ ለጥቂት ደቂቃዎች አብራችሁ ይቆያል።
በዩናይትድ ስቴትስ አትላንታ ግዛት የሚገኙ እውቅ የስፖርት ቡድኖች የግዛቲቱ የቀድሞ አስተዳዳሪ የስፖርት ዘርፉ ደጋፊ የነበሩት በትናንትናው ዕለት ከዚህ ዓለም በሞት ለተለዩት የቀድሞው የአሜሪካ ፕሬዚደንት ጂሚ ካርተር አክብሮታቸውን ገልጸዋል። እውቁ አትላንታ ፋልከንስ የእግር ኳስ ቡድን ትናንት የነበረውን ግጥሚያ ከመጀመሩ በፊት የህሊና ጸሎት ስነስርዓት አከናውኗል። የቡድኑ ባለቤት አርዘር ብላንክ በመቶ ዓመታቸው ከዚህ ዓለም በሞት የተለዩትን ጂሚ ካርተርን ታላቅ አሜሪካዊ፣ ኩሩ የጆርጂያ ሰው፣ እንዲሁም ወኔ ቀስቃሽ ዓለም አቀፍ ሰብአዊ ተግባር ከዋኝ ሲሉ አሞግሰዋቸዋል። እውቁ የቅርጫት ኳስ ቡድን አትላንታ ሃውክስ ቡድን በበኩሉ ካርተርን የጆርጂያ ግዛት ሁለንተነ መልካም ነገሮችን ይወከሉ ሲል በመልካሙ አንስቷቸዋል። ካርተር በጣም የታወቀው የአትላንታ ብሬቭስ ቤዝቦል ቡድን ደጋፊ ነበሩ። ከባለቤታቸው ሮዛሊን ጋር ለብዙ አስርት ዓመታት የቡድኑን ጨዋታዎች ተከታትለዋል። ጥቅምት ላይ መቶኛ ዓመቱን ያከበረው ቡድን ትናንት እሁድ ባተመው የሐዘን መግለጫ ላይ ካርተር ሀገራቸውንና የመጡበትን ግዛት በክብር አገልግለዋል ብሏል። ሃንክ አሮን በ1974 የአውሮፓውያኑ ዘመን በስፖርቱ ዘርፍ አዲስ ክብረ ወሰን ሲያስመዘግብ እሳቸው በዚያው ሜዳ ነበሩ። በ1995 የአውሮፓውያኑ ዘመን የዓለም የቤዝቦል ዋንጫን የመጀመሪያ ኳስ ወርውሮ ያስጀመሩትም እሳቸው ነበሩ። ጂሚ ካርተር የእጅ ኳስ፣ የሩጫ፣ የቴኒስና የመኪና እሽቅድድም ስፖርቶች አፍቃሪም ነበሩ። ዘገባው የአሶሺየትድ ፕሬስ ነው። የቀድሞ የሩሲያ ብሔራዊ ቡድን ተጫዋች አሌክሲ ቡጋይቭ ዩክሬን ውስጥ በቀጠለው ጦርነት መገደሉ ተሰምቷል። በዩሮ 2004 የሩሲያ ቡድንን ተቀላቅሎ የተጫወተው ቡጋይቭ 43 ዓመቱ ነበረ። የተጫዋቹን ሞት አባቱና ወኪሉ ያረጋገጡ ሲሆን በዩክሬን የቀጠለው የጋለ ጦርነት የተጫዋቹን አስክሬን አግኝቶ ለቀብር ለማብቃት በእጅጉ አስቸጋሪ እንዳደረገው ተናግረዋል። ቡጋይቭ በመስከረም ወር በአደንዛዥ እጽ ማዘዋወር ወንጀል ተከሶ የ9 ዓመት ከ6 ወር እስራት ተላልፎበታል። ሆኖም የሩሲያ ጦርን ተቀላቅሎ ወደ ዩክሬን ለመዝመት በመስማማቱ ወደ ጦር አውድማ አቅንተዋል። ሩሲያ እስረኞችን ለጦርነት እንደምትመለምል በተደጋጋሚ መዘገቡ አይዘነጋም። ቡጋይቭ የተጫዋችነት ዘመኑን በ29 ዓመቱ ከመደምደሙ በፊት ለሩሲያውያኑ የእግር ኳስ ቡድኖች ቶርፒዶና ሎኮሞቲቭ ተጫውተዋል። ዘገባው የሮይተርስ ነው። የአምስት ጊዜ የዓለም ቼዝ ጨዋታ ቻምፒዮን ማግነስ ካርልሰን ከአለባበስ ጋር በተገናኘ በተፈጠረ አለመግባባት ኒውዮርክ ላይ እየተካሄደ ከሚገኘው የዓለም ፈጣንና ድንገቴ ቼዝ ቻምፒዮንሺፕ አቋርጦ ከወጣ በኋላ እንደሚመለስ ተሰምተዋል። ካርልሰን በጂንስ አለባበስ ውድድር ላይ መሳተፍ እንደማይችል ከተነገረው በኋላ ካዘጋጁ ተቋም ጋር መግባባት ተስኖት አርብ ዕለት ውድድሩን አቋርጠዋል። ካርልሰን ውድድሩን ላለመቀጠል ከወሰነ በኋላ ግን ከዓለም አቀፉ የቼዝ ፌዴሬሽን ፕሬዚደንት አርካዲ ዶቮሮኮቪች እና ከዋናው የገንዘብ ደጋፊ ጋር ከተነጋገረ በኋላ መመለሱን አረጋግጠዋል። ውዝግብ ቢኖርም
የተከበራችሁ አድማጮች፣ ለምሽቱ የተያዘው ሰዓታችን ተጠናቀቀ። ዝግጅቶቻችንን ከስቱዲዮ በመሆን ሳቀርብላችሁ ወይም ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ መርታዋለች። በነገው ምሽት መደበኛ ዝግጅታችን እንገናኛለን። እስከዛው በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም፣ በደህና እደሩ። Thank you.